ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። ባለፈው ሳምንት ኤፌሶን ምዕራፍ 6 ከቁጥር 5 ከቁጥር 9 ያለውን አነበብንና ቁጥር 7 እና 8ን ስናይ ነበር። ዛሬ ደግሞ ቁጥር 9 ነው የምናየው። ግን ሐሳቡ ፍሰት እንዲኖረው ከቁጥር 5 ጀምሮ ላንብብና ከዛ ቁጥር 9 ላይ ጊዜ እንወስዳለን። ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 5 እስከ ቁጥር 9 እንደዚህ ይነበባል። ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በጌታ በሥጋ ጌቶቻችሁ ለሆኑ ታዘዙ። የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ። ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ። ባሪያ ቢሆን ወይም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ በብድራት እንዲቀበለው ታውቃላችሁና። እናንተም ጌቶች ሆይ ዛቻውን ትታችሁ እንዲሁ አድርጉላቸው። በእነርሱና በእናንተ ላይ የሚገዛው ጌታ በሰማይ እንዳለ ለሰው ፊትም እንዳያደላ ታውቃላችሁና ይላል። እንግዲህ ተግባራዊ ክርስትና ሕይወት ምን እንደሚመስል በጣም በዝርዝር ጳውሎስ በኤፌሶን ለነበሩ አማኞች ራሱ ላገለገላት ቤተ ክርስቲያን፣ ግን ደግሞ በአገልግሎት ዞር ብሎ ሌላ ቦታ ሲሆን ይህን ደብዳቤ እንደጻፈላቸው እናውቃለንና በደብዳቤ ውስጥ በተቻለ መጠን የእግዚአብሔር መንፈስ እየመራው ጳውሎስን የቱ የቱ ቦታ መዳሰስ እንዳለበት ሲነካካ እንመለከታለን። እና የክርስትና ህይወት የማይነካው ነገር የለም ማለት ሕያው መስዋዕት ስለሆነ የሆነው አንድ ሰው ማለት እንደ ሮሜ ምዕራፍ 12 ቁጥር 1 እና 2 መሰረት ራሳችሁን ቅዱስና ሕያው መስዋዕት አድርጋችሁ ለእግዚአብሔር አቅርቡ ነው። ለምንድን ነው ራሳችንን የምናቀርበው? ራሱን ያቀረበ ጌታ ስለሆነ ማለት ነው። ለእኛ ማለት ራሳችሁን ስጡኝ ቢል ጌታ ይገባዋል፣ ራሱን የሰጠን ጌታ ስለሆነ። እሱ ራሱን ሳይሆን የሆነ ነገር ቢሰጠን ኖሮ እንዴ አንተ ራስህን ሳትሰጠን እንዴት እኛ ራሳችን እንሰጥሃለን እንለው ነበረ። እሱ የሰጠን ራሱን ነው። ስለዚህ ወርዝ ያደርጋል። ራሱን ከሰጠ በኋላ ራሳችሁን ስጡኝ ቢል በጣም በጣም ይገባዋል። አሁን የሚባሉትን የክርስትና ህይወት ልምምዶች ለመኖር ራሱ አቅም የምናገኘው እሱ ለእኛ የሆነውን ስናስብ ነው። ታስታውሱ እንደሆነ ይሄም የሚለው የሚባለው ነገር ባለ ሚስቱ እንደዚህ ይሁን፣ ሚስት ለባሏ እንደዚህ ትሁን፣ ልጅ ለወላጅ እንዲህ ይሁን፣ ወላጅ ለልጅ፣ አሰሪ ለሰራተኛ፣ ሰራተኛ ለአሰሪ እንደዚህ ይሁን የሚለውን መሆን የሚቻለው መስዋዕትነት መክፈል ለሚችል ሰው ነው። ይሄ የሚሆነው በቃ ዝም ብለህ ኑር አይደለም የሚለው፣ መስዋዕትነት ክፈል ነው የሚለው። በየትኛው አባት ብትሆን መስዋዕትነት ትከፍላለ፣ እናት ብትሆኝ መስዋዕትነት ትከፍያለሽ፣ ባል ብትሆን እንደዛ፣ ሚስት ብትሆኝ፣ አሰሪ ብትሆን፣ ሰራተኛ ማለት ሰው ዝም ብሎ ይኖራል። ሰው ስላቸው አማኝ ያልሆነው እንደ ነገሩ ዝም ብሎ ይኖራል። አበላሽቶትም እንደፈለገ አድርጎት ይኖራል። አማኝ ግን እንደዚህ አይደለም ነው። ታዲያ ሰው ከሚኖረው ውጭ በምን አቅሜ ነው የምኖረው ስንል በጌታ የኃይል ምንጫችን ጌታ ነው። መስዋዕትነት ይጠይቃል። እነዚህ የሚባሉት ሁሉ እንዲሁን እንዲኑር መስዋዕትነት ይጠይቃል። እንዴት አድርጌ ነው መስዋዕትነት የምከፍለው? መስዋዕትነት የከፈለልህ እኮ ነው ይሄን ህይወት የሰጠህ። ስለዚህ ሁልጊዜ መረሳት የሌለበት የአቅም ምንጫችን ኬት ነው፣ ኃይል ኬት ነው የምናገኘው ይህን የሚባለውን ህይወት ለመኖር ስንል መስዋዕትነት ከፍሎ ራሱ መስዋዕት ሆኖ ህይወት የሰጠን ጌታ ሁልጊዜ በልባችን ካለ ያንን አቅም እናገኛለን። ምናልባት ታስታውሱ እንደሆነ ምዕራፍ 3 ላይ ስናጠና ክርስቶስ በልባችሁ እንዲኖር የሚል ቃል ትዝ ይላችኋል። አማኞች ናቸው ይሄ መልእክት የተጻፈላቸው። የለም እንደ ክርስቶስ በልባቸው ሁሌ እንዲኖር ማለት ነው። ስለዚህ ሁሌ ካለ አዎ አቅም ይሆነናል፣ ሁሌ በውስጣችን ስላለ። ግን አንዳንድ ጊዜ እሱ ሳይሆን የዚህ ዓለም ሀሳብ የዚህ ዓለም ፕሪንሲፕል ይሆንና የሚቀመጠው በውስጣችን፣ በዛ እንኑርህ ስንለው ይሄንን የክርስትና ህይወት በጣም አጣብቂኝ ውስጥ እንገባለን። ስለዚህ እሱ ምንጫችን ሁልጊዜ ጌታ ነው። ቁጥር 7ና 8ን ባለፈው ያየነውን ትንሽ እንመልከት። ለሰው ሳይሆን ለጌታ እንደምትገዙ ማለት ቀጥታ ለሰው ነው የምትገዙት፣ ግን ከሰው ጀርባ ሆኖ ግን የሚገዛችሁ ጌታ እንደሆነ አስቡ ለማለት ነው። እና ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ። በጣም እየተነጫነጫችሁ ቅር እያላችሁ ሳይሆን አምናችሁበት። ምክንያቱም እንግዲህ በሰማይ ሆኖ ጌታ ሌላ በምን መንገድ ሊገዛኝ ይችላል? በሰዎች በኩል ነው ሊገዛኝ የሚችለው ብላችሁ አምናችሁ በኮንቪክሽን አድርጉት ማለቱ ነው። ደስ ብሏችሁ በበጎ ፈቃድ በቃ እንደው መቼ ነው ይህንን ከኔ ላይ ያለውን ሱፐርቫይዘር የሚነቅልልኝ ምናምን እያላችሁ ሳይሆን በበጎ ፈቃድ ደስ እያላችሁ አድርጉት። ለምን? ለጌታ ነው የምትታዘዙት። ከዛ ይከተልና ባሪያ ቢሆን ወይም ጫዋሰው ያንዳንዱ የሚያደርገው መልካም ነገር ሁሉ ከጌታ በብድራት እንዲቀበለው ታውቃላችሁና ሚለውን አይተን ነበር ያቆብ ነው። ይሄ ዕውቀት ነው። ሰውን ሙሉ በሙሉ ላለቃው እንዲገዛ እንዲታዘዝ በበጎ ፈቃድ ደስ ይያለው እንዲኖር የሚያደርገው ብድራት እንዳለው ሲያቀ ነው። የሚሆነውን ሁሉ የሚሆነው ስለጌታ ብዬ ነው ወይንም ለጌታ ብዬ ነው ብሎ ሲያስብ ጌታ ደግሞ ማንንም ባለዳ አይደለም ቤቱ ጋር እንደሚመጣ ብቻ ነው የማይታወቀው። አሁን ሰሞኑን ዝም ብዬ ሳሰላስል ነበር ጌታ ብድራትን ይከፍላል ለማንም እዳ የለበትም የሚለውን ዝም ብዬ ሳወጣ ሳወርድ ምናልባት ግን እኔ በጠበቅኩ በኩል ላይሆን ይችላል ክፍያው ብዬ ሳስብ ነበር። ባላሰባችሁ ታክታጫ ጌታ ብድራትን ለመክፈል ይመጣል በዚህም በሚመጣውም ዓለም ማለት ነው። ዛሬ ቁጥር 9 ነው የምናየው እሱ ጋር እንምጣ። ቁጥር 9 እናንተም ጌቶች ሆይ ይላል። ይሄ እናንተም የሚለው ሐሳብ ከላይ የባሪያዎቹን ፓርት ስለተናገረ ነው። መጽሐፍ ቅዱስ ወይንም የእግዚአብሔር መንግስት ቅርታ ለአንደኛ ወገን ብቻ የምታደል አይደለችም። ዝም ብሎ ባሪያዎች የተባሉትን ወይንም ተቀጥረው የሚሰሩ አለቆች ያሏቸውን ብቻ የእናንተ ድርሻ ይሄ ነው ይሄን አርጉ ብሎ ብቻ የሚያቆም አይደለም። አሰሪዎችንም ይደፍራል መጽሐፍ ቅዱስ ማለት። አሁን አንዳንድ እንትኖች ህጎች ምናምን ካያችኋቸው ላይ ያሉትን ብዙ አይነካም እታች ያሉት ነው በቃ ብዙ ነገር አፕላይ የሚደረገውም ህግ ምናምን የሚሰራው እታች ያሉት ላይ ነው። ላይ ያሉት ማኒፑሌት ያረጉታል ህጉንም እንኳን ቢሆን ማለት ነው። መጽሐፍ ቅዱስ ግን እንደዚህ አይደለም ወይም የእግዚአብሔር መንግስት እንደዚህ አይደለችም። አንዱን ጨቁና ወይንም አንዱን ዝቅ አድርጋ አንዱን ዝም ብላ መታልፍ አይነት አይደለችም። የመጥምቁ ዮሐንስን አገልግሎት ታስታውሳላችሁ? መንገድ ጠራጊ ነው መጥምቁ ዮሐንስ ለሚመጣው መሲ ማለት ነው። ትንቢትም ተነግሮለታል መንገድ ጠራጊ ከፊት ልካለው ከዛ በኋላ መሲሁ ይመጣል ነው። ስለዚህ ያንን ሚሽን ተቀብሎ ያገለገለ ያለ ፈሪሳውያን ሰዱቃውያን በጣም ትልልቆች ይመጡ ነበር ወደሱ ሊጠመቁ ማለት ነው። የንስሐ ጥምቀት ሊጠመቁ እና ሲያያቸው የሚናገሩ ንግግር አለ እናንተ የፉኝት ልጆች ይላቸው ነው። ማን ነው ለሚመጣ ካለው ቁጣ እንድታመልጡ የመከራችሁ በሉ ያለ ከልክ በላይ ቀረጥ አትሰብስቡ ወታደሮችን ሁሉ ይገስጽ ነበር እንዲንዳታረጉ ማለት ይሄኛው እንደው ምስኪኖችን ብቻ ምትጠራ መንግስት ምናምን እንዳትመስላችሁ ይቸው ለእናንተም ትሆናለች ግን ያንን የህይወት ልምምድ ግን ማቆም አለባችሁ ያለ በጣም ያስጠነቀቃቸው ነበር። የእግዚአብሔር መንግስት በጣም በጣም ደስ የምትል መንግስት ናት። በቃ ሁሉን የምታደላድል ሁሉን እኩል የምታደርግ መንግስት ናት የእግዚአብሔር መንግስት። ይሄ ማለት ሃይራርኪ የለም ምንም የስልጣን ተዋረድ ምናምን የለም ማለት አይደለም። እሱኑ ነው ያወራ ያለው ጳውሎስ። ግን ተቀጥረው የሚሰሩ ሰራተኞችን ብቻ አይደለም መልእክት አለኝ የሚለው ጳውሎስ እዚህ ቦታ ላይ ላሰሪዎችም መልእክት አለውና አንዳንዴ እኔ ምንም ትሁቶኝ እግዚአብሔርን ፈርቼ ለጌታ ብዬ ነው መገዛው ብዬ ብገዛ ግን አለቃ ያብዩዝ የሚያደርገኝ ከሆነስ ምናምን ልንል ለነሱም ነው መጽሐፍ ቅዱስ የሚናገረው። ሰው ደግሞ እንዳቅሙ በሆነች መጠን አለቅነት አለችው ቤትም ቢሆን ማለት ነው እኮ እንደው ቤትም እንግዲህ ቀጥረን ሞግዚት ካለ እናሰራቸው ካሉ እሱም ጋር እኮ ነው እሱንም እኮ ነው የሚናገረው። ይሄ ከዛ ያሰፋችሁት ይዱ እንግዲህ የስልጣኑን መጠን እና ልክ በነማን ላይ የበላይ እንደምንሆን እንግዲህ ያሰፋን መሄድ ነው እንጂ እንዳቅሙ ሁሉም አለው። በስጋ ጌቶች ይሆናችሁ የሚለውን በስጋ ጌቶች ይሆንባቸው ኤሪያዎች አሉ። ምናልባት አሁን ይሄ በስጋ ጌቶች ይሆናችሁ እናንተ ጌቶቹ ይዛቸውን ትታችሁ ምናምን ሲል ይሄ አይመለከትም ብለን የምናልፈው ክፍል አይደለም። እንደ አቅማችን አለን እኛም ጌታ ይሆንበት እሱን ይነካካል በኋላ አነሳዋለሁኝ። እናንተም ጌቶች ሆይ የልጆችና የወላጆችን ስናጠና ታስታውሱ እንደሆነ ምዕራፍ 6 ቁጥር 4 ላይ እናንተም አባቶች ሆይ የሚል ቃል ነበር። ልክ በዛ ፓተርን ነው ሄደው ማለት ነው። አሁን አጻጻፉ እንግዲህ ልጆች ሆይ አክብሩ ወላጆቻችሁን በጌታ ደግሞ ታዘዟቸው አለና በሉ እናንተም ወላጆች ሆይ በሉ እናንተም አባቶች ሆይ ብሎ ነው የተናገረው። ልክ እንደዛ ለልጆች መጽሐፍ ቅዱስ እንደሚናገር ለወላጆችም ተናግሮ ነበር። ለሚስቶች እንደተናገረ ለባሎች ተናግሮ ነበር። ለሰራተኞች ተቀጥረው ለሚሰሩ ወይም በዛ ዘመን ቋንቋ ባሪያዎች ለሚባሉት እንደተናገረ አሁን ደግሞ ጌቶች ለሚባሉት ወይም በስጋ ጌቶች ለሚባሉት ለአለቆች፣ ለሱፐርቫይዘሮች፣ ለአሰሪዎች፣ ለሐላፊዎች ይናገራል መጽሐፍ ቅዱስ። ምን ይሁኑ እነሱ? እሺ እናንተም ጌቶች ሆይ ይላል። ጌቶች ሆይ ሲል ከላይ ስንመለከት ለስጋ ጌቶቻችሁ ስላላቸው ባሪያዎቹን እነሱን ማለቱ ነው። ምንም እሱ ብዙ ማብራሪያ ያስፈልገው። እናንተም ጌቶች ሆይ ዛቻውን ትታችሁ ይላል። ጌትነታቸው የምድር ነው የታወቀ ነው። ከዛ በኋላ አይቀጥልም ያ ጌትነት ወይንም ኃላፊነት ወይንም አሰሪነት ወይንም ከፋይነት። ደሞዝ እየከፈልን ከሆነ የምናሰራቸው በስራችን መሆናቸውን ነው የሚያሳየው። እነሱ ሁሉ እዚህ ምድር ላይ ነው። ከዛ በኋላ ግን ያበቃለታል ያ ነገር ማለት ነው። ስለዚህ እናንተም ጌቶች ሆይ ዛቻውን ትታችሁ ይላል። ይሄ ዛቻ የሚለው ሀሳብ አንዱ የሚፈትነው አሰሪ ነኝ የሚልን ሰው በመኖሪያ ቤትም ውሰዱት፣ በግል ድርጅትም ውሰዱት፣ በመንግስት ድርጅትም ወሰዱት፣ በትልልቅ ስልጣንም ላይ በመቀመጥም እናስበው። ይሄንን አንዱ የአሰሪዎች ፈተና እንደፈለግኩ ላረግህ እንደምችል ማወቅ አለብህ በለው በለው ይላል። የሰው ሁሉ ፈተና አለው ታውቃላችሁ። ተቀጥሮ የሚሰራ ፈተና እንዳለው ሁሉ ቀጥሮ የሚያሰራም የዛ ነው ያክል ፈተና አለው። አሁን የቀጣሪዎች ችግር ወይም የአሰሪዎች ችግር ምንድን ነው? ጳውሎስ እንደሚናገረው ይዝታሉ ነው የሚለው። ዛቻው ይቅር ነው የሚለው። አሁን ዛቻዋን ተዋት። ዛቻ እኔ ጋ ኃይል አለ እንደማለት ነው። እኔ ጋ ኃይል አለ፣ ምንም ላረገ ይችላል፣ ምንም ላረገሽ ይችላል። በቁርጥጥር ስር ነው ያለሽው። እኔ የምለውን ካላደረግሽ፣ እኔ የምለውን ካላደረግ በህይወት ፍረድ። ያገናኘን ስራ ነው። ምክንያቱም ስለ ስራ ነው እዚህ ጋር የሚናገረው። ጌቶች ሆይ፣ የስጋ ጌቶች ሆይ፣ ሰራተኞች ሆይ፣ ባሪያዎች ሆይ ስለሚል ግንኙነታቸው አሁን እንደ ፋሚሊ የባልና ሚስት ምናምን አይደለም። ይሄ የአባትና ልጅ የእናትና ልጅ ምናምን አይደለም። እዚህ ጋር ዋናው ያገናኛቸው ነገር ስራ ነው፣ ዲዩቲ ነው። ስራ ደግሞ ያስፈልጋል፣ መጽሐፍ ቅዱሳዊ ነው። ስራ መስራት አለበት፣ ሰው መብላት መጠጣት አለበት። በዚህ ምድር ላይ ሲኖር መሰረታዊ ፍላጎቱን ማሟላት አለበት። ሙሉ ጤንነት እስካለው ድረስ ሊሰራ ይገደዳል። አለበለዚያ ከዚህ በፊት እንዳነሳሁት ወይ ህፃን ከሆነ ወይ በጣም በእድሜ የገፋ ሰው ከሆነ ወይ ፊዚካሊ እንደፈለገ ተንቀሳቅሶ መስራት የማይችልበት ሁኔታ ከገጠመው ከአቅም በላይ ከሆነ አዎ በሰዎች ሊታገዝ እንደዚህ ይችላል። ወይንም አንዳንድ ሴንተሮች ውስጥ ገብቶም ሊኖር ይችላል፣ ምናልባት በጣም ሰለጠነ በሚባለው ዓለም ማለት ነው። ከዛ ውጭ ግን ኬፐብል ከሆነ ወይም ከሆነች መስራት ከቻለ ግን የስራ ግንኙነት አለው። መቼም እንግዲህ ከአሰሪ ጋር ከስራ ባልደረባ ጋር እንደምንለው ማለት ነው። አሁን እዚህ ጋር የመዛት ትምክት ከየት ነው የሚመጣው ስንል ያቺ ስልጣን ናት፣ ያቺ ኃላፊነት ናት ይችን የምታመጣው ማለት ነው። እንግዲህ ምንድን ነው የሚለው ጳውሎስ? በስራችሁ ሰው ካለ አሰሪዎች ከሆናችሁ በጣም መጠንቀቅ ያለባችሁ አንዱ ዛቻን ነው የሚለው። ሰው እንደሚካሰስ ታውቃላችሁ። ዛተብኝ ብሎ ዛቻ ፍርድ ቤት ያስቆማል። ዝቶብኛል ብለው የሚከሱ ሰዎች አሉ። አስፈራርቶኛል ማለት ደብድቦኛል ምናምን፣ እሱ ምንም ጥያቄ የለውም። ዝቶብኛል ክስ ፍርድ ቤት ያስቀርባል እና ይመረምራሉ የህግ ባለሙያዎች። እንዴት ነው የዛተብሽ? ሁለት ቀን ነው አስታውሳለሁ፣ ከስራ ወደ ቤት ስገባ አንቺ እንትን ምናምን አለኝ። ዝም አልኩት፣ እንደው ጠጥቶ ይሆናል ብዬ አለፍኩት። በሚቀጥለውም ደገመ። ስለዚህ ለህይወቴ ስለምፈራ ይሄን ጉዳይ ይታይልኝ ብለው ሰዎች ከሰው መጥሪያ ደርሷቸው ሰዎች ፍርድ ቤት ሊቀርቡ ይችላል። ምክንያቱም ከዛቻ የሚቀጥል ነገር ስላለ ማለት ነው። አሁን እዚህ ጋር ዛቻውን ትታችሁ ሲል ከዛቻ አልፈው አሰሪዎች ወይም በስጋ ጌቶች የተባሉ ሌላም በብዙ መንገድ ሰውን አቢዩዝ ሊያደርጉ ይችላሉ ማለት ነው። ይደረጋልም አይተናልም። በተለይ በሴቶች ላይ የሚደርስ ነገር፣ በህፃናት ላይ የሚደርስ ነገር በጣም ብዙ ነው። ለዚህ ነው የእነሱ ጉዳይ ተብሎ ቢሮ ሁሉ እስኪከፈትለት ድረስ እንትን የሚለው። አቢዩዝ መደረግ አለ፣ በጣም በጣም አለ። ደስ የሚለው መጽሐፍ ቅዱስ እንደዚህ አይነቱን ነገር ይኮንናል። ኖ ልክ አይደለም ነው የሚለው። አሰሪ እስከሆንክ ድረስ ምንም ማድረግ ትችላለህ፣ ሰራተኛ ከሆንክ ነው ኃላፊነት ያለብህ የሚል መጽሐፍ አይደለም መጽሐፍ ቅዱስ። ለአሰሪም በትክክሉ ይናገራል። አሰሪ ከሆንክ ጌታ ከሆንክ ማለት ኦልድ አማሪክ ነው ይሄ። እንደዛ ከሆናችሁ ዛቻውን ትታችሁ እንደዚህ ነው መምራት ያለባችሁ፣ እንደዚህ ነው ማስተዳደር ያለባችሁ የሚለውን ሀሳብ ይናገራል። ይሄ ሀሳብ እኔ ጀስት እንዲሁ ለጳውሎስ ብቻ የመጣለት ሀሳብ እንዳልሆነ የተረዳሁበት መንገድ አለ። ከሐዋርያቱ መቼም እንግዲህ ዋና ከሚባሉት አንደኛው ጴጥሮስ ነው ታውቃላችሁ። ጴጥሮስ፣ ዮሐንስ፣ ያዕቆብ አእማድ እንደሚባሉ መጽሐፍ ቅዱስ ይናገራል። በዛ በመገለጥ ተራራም ላይ ከጌታ ኢየሱስ ጋር አብረው የነበሩ ናቸው እነዚህ ሶስቱ። ከነሱ ውስጥ እንግዲህ ጴጥሮስን መልእክት ስመለከት ተመሳሳይ አሁን ጳውሎስ ከሚያወራው ሐሳብ ጋር የሚመሳሰል ነገር በአንደኛ ጴጥሮስ ምዕራፍ 5 ላይ ተመልክቻለሁ። ይሄ ኃይል ስለመጠቀም አንዱ ሐላፊ ወይንም ምረኛ ይሄ መፈሳዩም ሰርክል ውስጥ ይሰራል። በነገራችን ላይ ይሄ እንዲሁ ዝም ብላችሁ አሁን ይሄ ጌቶች ሆይ ሰራተኞች ሆይ ምንም ባሪያዎች ሆይ ሲል ደጅ ብቻ እንዲሁ ይሄ በሴኩላሩ ዓለም ብቻ እንዳለ እንዳናስብ። ይሄ በጸሎት ቤት አካባቢም አፕላይ ሊደረግ የሚገባ ፕሪንሲፕል ነው። በጸሎት ቤት አካባቢም ብዙ ተንኮሎች አሉ ወይንም አለማስተዋሎች አሉ። ሐላፊ ሆኖ ረኛ ሆኖ መጋቢ ሆኖ ሊሆን ይችላል ሲቀመጥ ሰው በጣም እግዚአብሔር ካረዳው በስተቀር አብዩዝ ሊያደርግ ይችላል። ከስሩ ያሉትን ሰዎች የሚያገለግላቸው ምእመናን ሁሉ በጣም ሊጎዳቸው ይችላል ካልተጠነቀቀ። ስልጣን ወይንም ሐላፊነት ማለት ሌላውን ለማገልገል የተሰጠ እንጂ በሌላው ላይ ለመሰልጠንና በሌላው ላይ የፈለጉትን ያደረጉ ለመኖር የተቀበልነው ማዕረግ አይደለም። ጴጥሮስ ይህንን በደንብ ከመረዳቱ የተነሳ መልእክት ለጻፈላቸው እረኞች ወይንም ሽማግሌዎች የሚያስጠነቀቃቸው ነገር አለ። እንግዲህ እነዚህ እረኞች ወይም ሽማግሌዎች የተባሉ ሰዎች በእድሜም ትልልቆች ናቸው ብዬ አስባለሁ። በአገልግሎትም ከስራቸው የሚመሯቸው ሰዎች ስላሉ ነው እንግዲህ ሽማግሌዎች የተባሉት። እነሱን ግን ሲመክር ወይንም ሲያስጠነቅቅ ስትመለከቱ ይሄ ኤግዘምፕለሪ ላይፍ ሲጠፋ ወይንም በትክክለኛው መንገድ መምራት ሲያቅተው ሰው ለዛቻ ኃይል ለመጠቀም ለማስፈራራት እንዴት ሊጋለጥ እንደሚችል በደንብ አድርጎ ነው ያስቀመጠው ጴጥሮስ። ላንብብላችሁ አንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 እስከ ቁጥር 5 ያለውን ነው ማነበው። ሙሉ ላንብበውና ግን በተለይ ቁጥር 3 ላይ ለካ እረኛም ቢሆን ለካ መጋቢም ለካ መሪም ቢሆን በሚመራቸው ህዝቦች ላይ እንዲህ ካላደረገ እንዲህ ለማድረግ ይጋለጣል። ልካውን ዛቻውን ትታችሁ ብሎ እሺ ዛቻውን ከተው ምን ያርጉ እንዲህ ያርጉ የሚላቸው ነገር አለ ጳውሎስ በመናጠነው በኤፌሶን መጽሐፍ ላይ። ልክ እንደዚሁ ጴጥሮስም እንደዚህ ያርጉ እንጂ እንደዚህ እንዳታረጉ የሚለው ነገር አለ። ሊያደርጉ የሚችሉበት ፖሲቢሊቲ ስላለ ነው ይሄንን የሚመክራቸው። ላንብብ አንደኛ ጴጥሮስ ምዕራፍ 5 ከ1 እስከ 5 እንግዲህ እኔ ከነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የረኞችም ማለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ተቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሁታን ግን ጸጋን ይሰጣል። ልክ እንደ ጳውሎስ ነው አቀማመጡ። ይሄ የጀመረው ከጌቶቹ ስለሆነ ነው፣ ከረኞቹ ከተባሉት፣ ከሽማግሌዎች ከተባሉት፣ ከአስተዳዳሪዎቹ ስለጀመረ ነው እንጂ ከታች ጎበዞች ሆይ የሚለው እኮ የሚታዘዙትን ማለት ነው፣ ምእመናኑን ማለት ነው። እዚህ ጋር ለረኞቹ ወይንም ለበላዮቹ የሰጣቸው ማስጠንቀቂያ ወይንም ምክር ምንድን ነው? የእግዚአብሔርን መንጋ ጠብቁት። ስልጣን አላቸው እነዚህ ሰዎች፣ የበላይ ናቸው። ግን ይህንን የእግዚአብሔርን መንጋ እንድትጠብቁት ነው ይሄ ስልጣን የተሰጣችሁ እንጂ እንድትሰለጥኑበት አይደለም፣ ወይም የፈለጋችሁትን እንድታስደርጉት አይደለም ነው የሚለው። እንግዲህ በኢትዮጵያ ቤተክርስቲያን ውስጥ በወንጌላውያን አማኞች ቤተክርስቲያን ውስጥ የሚታዩ የሚሰሙ በጣም አስደንጋጭ ነገሮች አሉ። መሪ የተባሉ ወይም ነን ያሉ መጋቢነን እንደዚህ አይነት ታይትላል እንደዚህ አይነት ስም አለን ብለው የተነሱ ሰዎች በሚመሩት ህዝብ ላይ የሚሰለጥኑት አይነት መሰልጠን በጣም ዘግናኝ እየሆነ ነው ያለው። ጥምም እያለ እያየን ነው፣ ያስደነግጣል። ይሄ መጽሐፍ ቅዱሳዊ አይደለም። የበላይ መሆን ለማስፈራሪያ አይደለም። ራሱ ኃላፊነቱ የተሰጠው ስለ ሰዎቹ ነው። ሰዎቹ ስላሉ ነው እኮ ኃላፊነቱ የሚመጣው። ሰዎች በሌሉበት እኮ ኃላፊነት የለም። ግን አንዳንድ ጊዜ በጣም ከሚገባው በላይ ይለጠጥና ኦቶሪቲን በማይገባ መንገድ ኤክሰርሳይዝ ሲደረግ ጉዳቱ በጣም ከፍተኛ ነው። የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን። አያችሁ እንትኖቹ ንጽጽሮቹ በውድ ነው የሚገዛው ሰው፣ በፍቅር ነው የሚገዛው ሰው። ይሄንን በወድና በፍቅር ለመግዛት የሚባለው ነገር ደግሞ ሰው ከየት ያመጣዋል ካላችሁ እሱ ራሱ ለጌታ በውድ ነው ወይ የተገዛው? በፍቅር ነው ወይ የተገዛው? ያ መሪው ሰው ይራሱ ማለት ነው። ለጌታ የሚገዛው በውድ ሆነ በውድ ወዶ ደስ ብሎት ከሆነ የሚመራውንም ሰው ወዶ ነው የሚመራው። ሰው በጣም ነው የሚያዘው። አንድ ሰው ከጌታ ጋር ያለው ግንኙነት ከሌሎች ጋር ያለው ግንኙነት በጣም ወሳኝ ነው። የእግዚአብሔር ፍቅር ከተዋስ እስከ ማታ በመንፈስ ቅዱስ አማካኝነት በልቡ የሚፈስሰው እሱኑ ነው ከስሩ ላሉ ሰዎች የሚያስተላልፈው። በራሱ ጽድቅ እንደቆመ እግዚአብሔር እሱን ሊቀበለው ግዴታው እንደነው የእግዚአብሔር ግዴታ እንደሆነ የሚያስብ ሰው እችን ታክል ግሬስ ለሰው ያሳይ። ልድገምላችሁ። በራሱ ጽድቅ እንደቆመ የሚያስብ አሁን የያዘውን ፖዚሽንም ሆነ የደረሰበትን ቦታ ሊደርስበት እንደሚገባ መብቱ እንደሆነ የሚቆጥር ሰው ባልበሉት ሚስት፣ ልጅ በሉት ወላጅ፣ አሰሪ በሉት ሰራተኛ፣ ወርዝ አረጋለሁ ይሄንን ቦታ አሁን የሆንኩትን ልሆን ግድ ነበረ የሚል ሰው እቺን ታክል ቁራጭ ለሰው ርህራሄ፣ ትህትና፣ ፍቅር ሊያመጣ አይችልም፣ ሊያሳይ አይችልም። ምክንያቱም የቆመው በራሱ ጽድቅ ስለሆነ በጌታ ምህረት፣ በጌታ ቸርነት፣ በጌታ ፍቅር፣ በጌታ መስዋዕትነት እንደተረፈና እንደዳነ ከዚህም የተነሳ ከምህረት የተነሳ አገልግሎት እንደተሰጠው የሚያስብ ሰው ግን ሁሌ እዛ ላይ ስለሆነ የቆመው እግዚአብሔር እንዲያገለግል ወደ እሱ ያመጣቸውን ሰዎች ሁሉ በዛው መነጽር ነው የሚመለከታቸው። እንደምን መሰላችሁ? ልክ ንጉሥ ዳዊት በጣም በዳዊት ከተዘመሩ ዝማሬዎች በጣም ከምንደነቅባቸው ዝማሬዎች አንዱ መዝሙር 23 ነው አይደለ? እግዚአብሔር እረኛዬ ነው። እሱ ውስጥ ከሚያነሳው ነገር አንዱ ቸርነትህና ምህረትህ አልፎ አልፎ ይከተለኛል ነው የሚለው። በህይወቴ ዘመን ሁሉ ይከተለኛል ነው የሚለው። እንግዲህ በህይወቱ ዘመን ሁሉ የእግዚአብሔር ቸርነትና ምህረት ከተከተለው ይሄ ሰው የኖረው በእግዚአብሔር ምህረትና ቸርነት እንጂ በራሱ ጽድቅ አይደለም ማለት ነው። ሁልጊዜ ምህረትና ቸርነት የሚያስፈልገው ሰው ሁልጊዜ ያጠፋል ማለት እኮ ነው። ስለዚህ ያንን የእግዚአብሔር ምህረትና ቸርነት ኤክሰርሳይዝ ያደረገ ሰው ሰዎች ላይ የሚያሳየውን ቸርነትና ምህረት ስመለከት ለሱ እግዚአብሔር እሱ ላይ ኢንቨስት ያደረገውን እኮ ነው የሚያወጣው ይሄ ሰው እንድል ያደርገኛል። ሜምፊቦስቴ የሚባል የዮናታን ልጅ ትዝ ይላችኋል? ሁለተኛ ሳሙኤል ላይ እሱን ሰው ምህረት እንዴት እንዳደረገለት ስመለከት አስጠርቶ አስፈልጎ ከዮናታን አንድ የተረፈ ልጅ የለውም አለ። አለ አንድ ልጅ አለ ተባለ፣ አምጡት ተባለ። ሲመጣ ሽባ ነው፣ ምን መንቀሳቀስ አይችል። አይ አንተን እንኳን አንተ እኛ ቤት አትገባም አላለው። ይግባ ተባለ፣ ገባ። ከዳዊት ልጆች ጋር በማዕድ ይቀርብ ነበር። ቸርነትን የማደርግለት ሰው ነው ያለው አይደለም? ኬታ መጣ ዳዊት ይህን ቸርነት ማድረግ? የዘመረው መዝሙር ነው። ቸርነትህና ምህረትህ በሕይወቴ ዘመን ሁሉ ምን ያደርጉኛል? አያችሁ፣ ሰው ላይ ኢንቨስት የሚያደርገው ወይም ለሰው የሚያሳየው ትህትና በሉት፣ ፍቅር በሉት፣ አክብሮት በሉት፣ ምክር በሉት፣ የትኛውም ከሱ ተቆርሶ ለሌላ ሰው የሚሰጥን ነገር በጎ ነገር ሁሉ ሲሰጥ ካያችሁ እግዚአብሔር ለእሱ ያደረገለትን ሲያስብ ብቻ ነው። አለበለዚያ ኬትም ሊያፈልቀው አይችልም። ይህንን ሕይወት የመኖር ኃይላችን ያለው ጌታ ውስጥ ነው ያለው፣ እሱ ጋር ነው ያለው። ስለዚህ ከእሱ ጋር ያለን ግንኙነት ነው የዛ ሪፍሌክሽን ነው ቤታችን ውስጥ ብትሉ፣ ስራ ቦታ ብትሉ የሚገለጠው። ልጨርስ የጴጥሮስን ሀሳብ። በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ማለት ረብ ማለት ጥቅም ነው። ስለዚህ ለምታገኙት ጥቅም ምናምን ብላችሁ ሳይሆን ስለ ህዝቡ ስትሉ ህዝቡን ጎብኙት ይልና ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። ሰው በቤት ውስጥ ከትዳር ጓደኛው ጋር፣ ከልጆቹ ጋር፣ በስራ ቦታ ከአሰሪዎች ጋር፣ አለቃም ይሁን ተቀጥሮ የሚሰራ ምሳሌ መሆን ካልቻለ ሌላው አማራጭ ምን እንደሆነ ታውቃላችሁ? ኃይል መጠቀም ነው። ኤግዘምፕለሪ ላይፍ የሌለው ሰው ምልክቱ ምን መሰላችሁ? አላስፈላጊ ኃይል ሲጠቀም ታዩታላችሁ። ምሳሌያዊ ህይወት ስለሌለው የሚፈልገውን አይነት አክብሮትና ቦታ ላያገኝ ነው በነዛ ሰዎች ዘንድ። ያንን ደሞ አስጠብቆ ለመቀጠል ምንድነው የሚያረጋው? ያ አላስፈላጊ የሆነ ኃይል ነው የሚጠቀም። አሁን በመድራችን ላይ እንደዚህ አይነት ነገር በጣም ኤክሰርሳይዝ እየተደረገ ነው። መሳሊያዊ ህይወት ከሌላቸው ሰዎች አውቶማቲካሊ ያንን ስልጣን አቢዩዝ አርገው ኃይልን ኤክሰርሳይዝ የሚያረጉት። ሲጠየቁ እንኳን መጠየቅ አይፈልጉም። አና ምን ለምን አርቀዋለሁ? ለምን ወደ ቤት አናመጣውም? ቤት ውስጥ ለምሳሌ ለራሳችን ለልጆቻችን አስተምራናቸው ነግረናቸው እንደዚህ አይደረግም፣ እንደዚህ ነው የሚደረገው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብለን እኛው ያንን ያልነውን ያስተማርናቸውን ነገር ተላልፈን አጥፍተን ስንገኝ ይይዙናል። እንዴ ባለፈው ሳምንት ለኔ እንደዚህ አላልከኝም እንዴ? ምን ብዬ ነበር? ያው መልሳችን ራሱ ቆጣ ብለን ኃይል ነው ኃይል እኮ ቀስ ብሎ አይደለም ኃይል እኮ ምን ብዬ ነበር እንዴ? አትቆጣ። አልተቆጣውም። እየተቆጣ ነው ያው እንደዚህ ብለኛ ነበር እንዴ? ኃይል ነካም እንደዚህ ዘረው እንደዚህ ነው እንደዚህ ዘርበል እንላለን። አይ ሲ ምንም ሩቅ አታርጉት። ኤግዛምፕለሪ ላይፍ ከሌለ ሌላ ኃይል ለመጠቀም ሰው ይጋለጣል። አሰሪ ትልቁ ችግሩ ዛቻ፣ ማስፈራራት፣ ሌላው ላይ አፕላይ የሚደረገው እኔ ላይ አይደረግ ማለት፣ አያችሁ፣ ህግ መተላለፍ፣ ስርዓት ማጣት አሰሪ ጋር ብዙ ጊዜ ያጋጥማል። ይሄ መጽሐፍ ቅዱስ ደስ የሚለው ሰራተኞች እንደው ታዘዙ፣ ግድ የላችሁም፣ ለጌታ ብላችሁ ደስ እያላችሁ ተገዙ የሚለውን ያክል አሰሪዎችም ላይ አይፈራም መጽሐፍ ቅዱስ። አሰሪዎች ሆይ ስታሰሩ እናንተንም ይመለከታል ማለት የክርስትና ህይወት ማይነካው ፓርት የለም በሰው ህይወት ውስጥ፣ ከሁሉንም አቅጣጫ ነው የሚነካከው። ዛቻውን ትታችሁ እንዲህ ነው መምራት ያለባችሁ፣ እንዲህ ነው ማሰራት ያለባችሁ እያለ ይናገራል። አንዳንድ ጊዜ አሰሪዎች አሁን የዛቻ የሚለው ሀሳብ በምን በምን ሊገለጥ ይችላል? ስልጣናችንን ተጠቅመን የተቀመጥንበትን ቦታ ተጠቅመን ወላ በቤተ ክርስቲያን በሉት ወላ በየትኛውም መስሪያ ቤት በሉት በግል ድርጅት ወይም በመንግስት ድርጅት በየትኛውም ሌቭል መመልከት እንችላለን። የአሰሪ ፈተና ኦቶሪቲን አቢዩዝ ማድረግ ወይንም ከሚገባው ውጪ ለጥጦ ማየትና መጠቀም ነው። ለምሳሌ አንዳንዴ ምን ሊሆን ይችላል? አሰሪ የእሱን ዘመዶች ብቻ የእሱን ዘሮች ብቻ ፌቨር ሊያደርግ ይችላል። አመፅ ነው ይሄ። እዛ ጋ የተቀመጠው ይሄ ሰው እንዲህ እንዲያደርግ አይደል? ይሄ በስልጣን መባለግ የሚባለው እኮ ነገር ማለት እኮ ነው። ይሄ እንዴ ፕሪንሲፕል እኮ እንደዚህ አይደለም የሚለው እኮ በእኛ መስሪያ ቤት እኮ ሰው ሲቀጠር እኮ ይሄ እኮ ነው ማሟላት ያለበት። ለምንድን ነው ይሄ የተደረገው ሲባል ዝም በል ይላል። ዛቻ ነው ይሄ። ለምሳሌ ለዛ ቦታ የሚመጥን የትምህርት ዝግጅትም ይሁን የስራ ልምድም ይሁን ምንም ያላቸው ሰዎች እያሉ ሌሎችን ፌቨር አድርጎ በስልጣኑ ተመክቶ አንድ ሰው እንደዚህ አይነት ነገሮችን ቢያደርግ ሌሎች ይመጡና ለምን ግን እንደዚህ ሆነ ብለው መጠየቅ እንኳን መብት እስከማይኖራቸው ድረስ ብዙ አቢዩዝ የሚደረጉ ነገሮች አሉ። ታዲያ ዓለም ከዚህ ትጸዳለች ወይ? ላትጸዳ ትችላለች። ግን የምናወራው በጸሎት ቤት አካባቢ የተገናኘን ሰዎች ስለሆንን መጽሐፍ ቅዱስ የህይወቴ መመሪያ ነው ምንል ሰዎች ስለሆንን እኛ እንደዚህ እንድንኖር አልተፈቀደልንም ልንባባል ነው እዚህ የተገናኘ ነው። ለምሳሌ አንዳንድ ሰዎች ምን ሊያደርጉን ይችላሉ? የሚያመለክቱት ለስራ የሚያመለክቱት ሴቶች ከሆኑ ለምሳሌ በዛ ስልጣን ላይ የተቀመጠው ወንድ እኔ የምጠይቀውን ነገር ካላሟላሽ እዚህ ቦታ አትቀጠርም ይላል። ይሄ አላስፈላጊ ኃይል መጠቀም ነው። ይሄ ነውር ነው። አይ አይሆንም ያለች እንደሆነ አንዲት ክርስቲያን እህት በፍጹም አይሆንም በቃ ስራው ይቀራላ ካለች በቃ እንተያያለና እዛው መስሪያ ቤት ውስጥ የሚሰሩ ሰራተኞች ፕሮሞሽን ቢመጣና ያ አድርገት የሚገባቸው ሰዎች ቢኖሩ ይሰጠኛል ያ ፕሮሞሽን ብለው ሲጠብቁ ውስጥ ለውስጥ ብዙ ተንኮል ተሰርቶ ሳይሰጣቸው ይቀራል። ከዛ እንዴ መብቴንም አስከብራለሁ ጠይቃለሁ ብለው ይሄንን ሲጠይቁ ዛቻ ይመጣባቸው። ማታርፊ ከሆነ አሁን ካለሽበትም ስራ ትባረሪያለሽ የሚል ድንገተኛ ማስጠንቀቂያ በሆነ መንገድ ለሰዎች ይደርሳቸዋል። አሰሪ አይዝትም ልትሉኝ አትችሉም። አሰሪ ይዝታል። አሰሪ ያስፈራራል። ይሄ ቀስ ቀስ እያለ ወደ ጸሎት ቤትም እየገባ ስለሆነ በጣም ጥንቃቄ ይጠይቃል። እና አሰሪዎች ሆይ ወይም እናንተ ጌቶች ሆይ ዛቻውን ተዉ ይላል። አያስኬድም። ለአማኝ ይሄ አያስኬድም በፍጹም። እዛ ቦታ የተቀመጣችሁት ሰውን እንደፈለጋችሁ ልታደርጉት ሳይሆን ሰው መቼስ ኃላፊ ሲኖረው አሰሪ ሲኖረው ስራ መልክ ስለሚይዝና በኦርደር ሁሉ ነገር የተስተካከለ ስለሚሆን እንጂ እንደፈለጋችሁ ልታደርጓቸው አይደለም በስራችሁ ያሉትን ሰዎች የሚል ሐሳብ አለው። ስለዚህ ዛቻውን ተው ይላል። አሁን ወደ ግል መኖሪያ ቤታችን እንኳን ብንመጣ መቼም እንግዲህ አዲስ አበባ ስለሆነ አሁን እዚህ ያለነው እኛ አዲስ አበባ ያለ ኑሮ ያው ከጊዜ ወደ ጊዜ እየተቀየረ እንደመጣ ታውቃላችሁ። አሁን እኔ እንኳን በኔ እድሜ አባቴ የመንግስት ስራ ይሰራል፣ እናቴ ቤት እመቤት ነበረች። አሁን ግን ሁለቱም የሚሰሩበት ሁኔታ ነው አይደል ያለው። አሁን ሚስትም ትሰራለች፣ ባልም ይሰራል ስራ በብዛት እንደዛ እየሆነ ነው። በተለይ ከተሜው እንደዛ እየሆነ ነው። ከዚህ የተነሳ ልጆች ካሉ ቤት ውስጥ እናሳድጋቸው ልጆች ካሉ በተለይ ትንንሾች ከሆኑ የግድ እነሱን የሚይዝልን የሚያግዘን ሰው መቅጠራችን አይቀርም። ለልጆች ሞግዚት ይቀጠር ይባላል። ስለዚህ ከምናገኘው ገቢ ባልና ሚስት ከሚያገኙት ገቢ የተወሰነውን ለሞግዚት አንዳንድ ቤት እንደውም አንድ አይበቃም ሁለት ተቀጥሮ የማስተዳደር የማሰራት ነገር አለ። አሁን እንግዲህ ተመልከቱ፣ ለዛ ቤት አሁን አሰሪ ነን እኛ ጌቶች የሚለው አሁን እንግዲህ እኛ ጋር ነው የሚወድቀው ማለት ነው ይሄ ነገር። እኔና ባለቤቴ ጌቶች የሚለውን ቦታ ልንይዝ ነው። እኛ ቤት ደግሞ ልጆቹን የምታሳድግ ሞግዚት አንድም ከሆኑ ሁለት፣ እነሱ ደግሞ በድሮ ቋንቋ ባሪያ አሁን ደግሞ ሰራተኛ የሚለውን እንግዲህ አሁን ነገሩ እኮ የቤት ሰራተኛና የቢሮ ሰራተኛ ነው እየተባባል ነው። ሰራተኛ ነን ሁላችን። አይ ሰሞኑን ሳስበው ስለነበረ ነው። አሁን የቤት ሰራተኛ ሲባል እንስ ይላል፣ የቢሮ ሰራተኛ ሲባል ከፍ። ሁለቱም ሰራተኛ ነው። ዞሮ ዞሮ እኛ ቢሮን ሰርተን እንመጣለን፣ እነሱ ደግሞ ቤት ይሰራሉ እንጂ ምንም ሌላ ልዩ እንትን የለውም። ስለዚህ አሁን ለቢሮችን ሰራተኞች ነን፣ አሰሪ አለን። ለቤታችን ደግሞ አሰሪ ነን፣ ከስራችን ሰራተኛ አለን። እና ሰራተኞቻችንን ትሪት የምናደርግበት መንገድ የክርስትና ህይወታችንን ያሳያል። አይ አንተ ደግሞ አበዛኸው እንደው። አይ በእኔና በሚስቴ መካከል እሺ ክርስትና ይታይ፣ በእኔና በልጆቼ መካከል ክርስትና ይታይ፣ በእኔና በሰራተኛ መካከል ደግሞ ልትሉኝ አትችሉም። እኔ ከኪሴ እያወጣሁ አይደለም አሁን ማካፈላችሁ፣ ይሄው እጃችን ላይ ያለ መጽሐፍ ቅዱስ ነው የሚናገረው። ጌቶች ሆይ ሲል ለቤታችን፣ አዎ ጌቶች ነን፣ አሰሪዎች ነን። እና ቤት ውስጥ ያሉ ሰራተኞችን ትሪት የምናደርግበት መንገድ የክርስትና ህይወታችንን ሌቭል በደንብ አድርጎ ነው የሚያሳየው። የቤት ሰራተኞችን እንደፈለጉ መናገር የሚቻል የሚመስለን አማኞች አለን። እንደፈለግን ከጠዋት እስከ ማታ እንደው የመጣልንን ትንሽ እንኳን እንደው ያዝ ሳያረገን ማለት ነው የመጣልንን እየተናገርናቸው እንደፈለግን እያረግናቸው ማኖር የምንችል የሚመስለን እንኖራለን። ይሄ ከየት መጣ ካላችሁ አንድም ካስተዳደጋችን ማለት ሰራተኛ ቤት ውስጥ ያለ ሰራተኛ ወይም ሞግዚ ትሪት ሲደረግ የነበረበት መንገድ አይተን ስላደግን አሁን አማኞችም ሆነን እኛም ቤት እንደዛ መሆን የሚቻል የሚመስለን ሰዎች አለን። ጌቶች ሆይ በቤታችሁ ቢያንስ በቤታችሁ ጌቶች የሆናችሁ ሆይ ነው የሚለን አሁን መጽሐፍ ቅዱስ። ዛቻውን ተዉ ነው የሚለው። የምትዝቱ ካላችሁ ተዉ ነው የሚለው። ለምሳሌ የቤት ሰራተኛ ላይ እንዴት ተብሎ መዛት ይቻላል ካላችሁኝ፣ አንድ ጥፋት አጠፋች ለምሳሌ ተቆጣናት፣ ሁለተኛ እንደዚህ ነገር እንድታደርግ አልፈቅድም ረፊ እሺ 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 ሜትዬ እሺ ከቶች ብላ እንትን አደረገች። ከዛ ድጋሚ አንቺ አባረርሻለሁ ምን እንትን ትላለች? ያው እኔም ለለው ስለሆነ ይቅርብኝ እዚህ ለእናንተ አስረዳለሁ ብዬ ሌላ ጣጣ ውስጥ ገብቼ እንዳላርፎ ማለት ነው። አለዛቻ በጣም አለዛቻ እንደሚቻል ነው ምናስበው። ለምን በፈለኩ ሰዓት ላባረራት በፈለኩ ሰዓት ለቀጥራት የምችል ባለ ስልጣን ነኝ በቤቴ። ስለዚህ ደሞ ፕሮፐርሊ ትሪት አረኳት አላረኳት አፍተሮል ምን የቤቴ ሰራተኛ አይደለች እንዴ? በሉ በሉ ሚል ያረገው ሰው መረዳት አለ ውስጣችን። ይሄ ነው እንግዲህ እንግዲህ እንደዚህ ኑሩ ሲል ከቤት ሰራተኛም ጋር እንደዚህ ኑሩ ነው ያለን ያለው ጳውሎስ። ቁራጭ ትግስት ማይኖርን ጊዜ አለ አሁን ቤት ውስጥ ላሉ ሰራተኞች። ሂቲቲቲቲቲቲ አሁን አመጣለሁ ራሱ ይላል እንደ ቤቱ እንዳትሉ ብቻ እኔ ለእናንተ ለማስረዳት ነው ይሄን ሁሉ መጥራው። ግን አለ እንደዚህ አለ ሂቲቲቲቲቲ አለ። ይሄ ነው ዛቻ። ይሄ እኮ ኦቶሪቲ በቃ እንዴት አብዩዝ እንደሚደረግ እኮ ማለት ነው። እንደው እድል እንኳን አለመስጠት ማለት ነው እኮ። አይደለም እኮ እኔ እኮ ውሃው እኮ የተደፋብኝ እንዲሆን እኮ ነው እንትኑ እንኳን ሸራቶኝ ነው ምናምን ብላ እንኳን ሀሳቧን እንኳን መግለጥ እስከማትችል ድረስ እድል እስከማንሰጣ ድረስ ገንዘቤን ይጭነቀው ገንዘቤን ይጭነቀው አሁን አመጣለሁ። ይሄ የክርስቲያን ቤት ውስጥ መታየት የሌለበት ትክክለኛ ያልሆነ አካሄድ ነው። መጽሐፍ ቅዱስ ለቤት ሰራተኞች ወይም ለሞግዚቶች የሚሰጠውን ቫልዩ ያየሁበትን አንድ ክፍል ላሳያችሁ። ዘፍጥረት 35 ላይ ለሞግዚት ይሄን ያህል ቦታ ይሰጣል መጽሐፍ ቅዱስ አልኩኝና፣ አረ ሞግዚት በጣም መጠንቀቅ አለብን አልኩኝ። እነ ያዕቆብ ቤት ውስጥ የነበረች ዲቦራ የምትባል አንድ ሞግዚት ነበረችና ስለ እሷ የሚናገረው ክፍል በጣም ገርሞኝ ነው። ዘፍጥረት ምዕራፍ 35 ቁጥር 8 ላይ ነው ያለችው። በቃ ዘፍጥረት 35 ቁጥር 8 የመጣችሁም እዚሁ ቁጥር 8 ላይ ነው። ከዛም በኋላ አልቀጠለችም፣ አንድ ቁጥር ላይ ነው የገባችው። አገባቧ ደግሞ በጣም ነው ያስደነቀኝ። ምንም ፍሎውን ሁሉ ያበላሽ አገባብ ነው የገባችው። የያዕቆብን ታሪክ እየተናገረ ያለ የዘፍጥረት ጸሐፊ ድንገት ዲቦራ ብሎ ገባና ወዲያው ተቷት ደግሞ ያዕቆብ ብሎ ቀጠለ። እኔ ይሄን ክፍል ያጠናውለት ምን ልሰራ ገባች ዲቦራ ብዬ ሁሉ ተናድጃለሁ። እንግዲህ አላቅም የመጽሐፍ ቅዱስ አጠና ናችሁ። እኔ መጽሐፍ ቅዱስ አጠና እንደ ሰው ነው የማዋራው፣ እንደ እንትን ልክ እንደዚህ። አሁን ያዕቆብም ተነስቶ ወደ ቤተል ሄደ፣ አማልክቶችን አስወግዶ አለ፣ ልብሳችሁን ታጠቡ አለ፣ ቤተሰቡም እሺ አለና ከጆሮቸው ላይ ያለውን ጉትቾች ሰጡት፣ ከዛ ቀበሯቸው፣ ከዛ መንገድ ጀመሩ። ከዛ እየሄዱ እያሉ ይልና ቤተል ደረሱ ምናምን፣ ከዛ ለእግዚአብሔር መሥዋዕት አቀረቡ ይላል ብዬ ስጠብቅ ዲቦራ ሞተች ይላል። ትሙታ ነው ያልኩት እኔ ይህን ክፍል ሳጠና። ምን ዲቦራ ምን አመጣት ነው ያልኩት። ወይ ደግሞ ላትቀጥል ከዛ በታች አንድ ቁጥር ላይ ብቻ ሽንኩር ብላ ገብታ ከዛ ጠፋች። ከዛ ቆሜ ማሰብ ጀመርኩ ዲቦራ ምን ልሰራ መጣች ብዬ ማለት ነው። ላንብብላችሁ፣ እንደውም ቁጥር 7 ላንብበውና ከዛ 8 ላይ በዚያም መሰዊያን ሰራ፣ የዚያንም ቦታ ስም ኤልቤቴል ብሎ ጠራው፣ እሱ ከወንድሙ ፊት በሸሸበት ጊዜ እግዚአብሔር በዛ ተገልጦለት ነበርና። የርብቃ ሞግዚት ዲቦራም ሞተች። ምን ያገናኘዋል? በቤቴልም ከአድባር ዛፍ በታች ተቀበረች፣ ስሙም አሎን ባኮት ተብሎ ተጠራ። እግዚአብሔር ለያዕቆብ ከሁለት ወንዝ መካከል በሶርያ ከተመለሰ በኋላ እያለ ይቀጥላል። አያችሁ እንዲህ ግብት ነው ያለችው ቁጥር 8 ላይ። ከዛ ቁጭ ብዬ ማሰብ ጀመርኩ ዲቦራም ሞተች። እሺ ትሞት ሞተች፣ እሺ ግን ምን አመጣት እዚህ ጋር ብዬ ሳስባት የእነ ያዕቆብን ቤት ማሰብ ጀመርኩ። የርብቃ ሞግዚት ነበረች አይደለም የሚለው የስራ ድርሻዋ ተገልጧል። በቃ ሞግዚት ነበረች። እሺ የእነ ያዕቆብ ቤት ምን ይመስላል? የእነ ያዕቆብ ቤት ከባድ ቤት ነው። ይስሐቅና ርብቃ የወለዱት ያዕቆብና ኤሳውን አይደለ? ከባድ ፍትጌ ያለበት ቤት ነው። ገና ያዕቆብ እናቱ ሆድ ውስጥ እያለ ነው ተረከዝ ይዞ ሲታገል የነበረው አይደለ? እናቱ ሆድ ውስጥ የታገለ ሲወለድማ እንዴት እንደሚታገል አስቡ እንግዲህ። ርብቃ ብቻዋን አትችላቸውም እነዚህን ሁለት ጉደኛ ልጆች። ይህን ሁለት ወንድ ልጅ ያለው ነው የሚያውቀው። እንደ አጋጣሚ ሆኖ እኛ ሁለት ወንድ ልጅ ነው ያለን እና በጣም ከባድ ቤት ነው የነ ርብቃ ቤት። ስለዚህ ርብቃ ኤሳውን እና ያዕቆብ ማሳደግ አትችልም። የግድ ማን ታስፈልጋት ነበር? ዲቦራ ታስፈልጋት ነበር። እንግዲህ አስቡ እስከ እርጅናው አድረስ ነ ያቆብና ነ ኤሳውን በማሳደግ የኖረችው ኑሮና ለዛ ቤተሰብ የከፈለችው ዋጋ ተመልከቱ። መጽሐፍ ቅዱስ ለቤት ሰራተኛ ወይም ለሞግዚት የሚሰጠውን ቫልዩ ነው ያየሁት። በነ ያቆብ ታሪክ ውስጥ መጣችና ግብት ብላ ዲቦራ የርብቃ ሞግዚት ሞተች፣ በዚህ ስፍራ ተቀበረች። እድሜዋም ይፈቅድላት አለ መጽሐፍ ማለት ነው። ትልቅ ሰው ሆና ነው የሞተችው እንግዲህ። ስለዚህ ነሱ ቤት ምንድን ነበር የሳደርሽው? ሞግዚትነት ነው በቃ አለቀ። ለሞግዚቶች መጽሐፍ ቅዱስ ይሄን ያለ ቦታ ይሰጣል? ይስ ይሰጣል። በቃ የሥራ ድርሻዋ ይሄ ነበር። በመንደር ላይ ስትኖር የዲቦራ ትልቁ ድርሻ ምንድነው? እና ያዕቆብ ፋሚሊ ውስጥ የእግዚአብሔር ፕሮግራም ነበር አይደል? እዛ ፋሚሊ ውስጥ ያ ፋሚሊ የእግዚአብሔር ፕሮግራም ውስጥ እንዲፈስና እንዲጓዝ ነበራት ኮንትሪቢዩሽን። ያዕቆብን በመያዝ በማሳደግ፣ ኤሳውን በመያዝ በመርዳት፣ በተለያየ መንገድ በእነዚህ ሰዎች ውስጥ እግዚአብሔር ያሰበው ነገር እንዲፈጸም ድርሻ ነበራት። በጤና ወጥተን ስራ ሰርተን ተመልሰን ገብተን ውጤታማ እንድንሆን የእግዚአብሔር ሰጥቶኛል የምንለውን ሚሽን እንድንፈጽም የሚያግዙን እኮ ሰዎች ናቸው እነዚህ ሰዎች አይደለም? ምግብ የሚሰሩልን ብዙ ነገር የሚያደርጉልን እንዴ የተነጠፈ አልጋ ላይ ደክሞን ስንመጣ ኡፍ ብለን ርፍ እንድንልኩ ያደረጉን እነዚህ ሰዎች ናቸው። ግን ካልቸሩ እኛን አይምሮ የቃኘበት መንገድ ጤናማ ስላልሆነ አይ እንደዚህ ማቅበጥ አያስፈልግም ይሏቸዋል። አሁን አንዳንድ ሰው እንደውም ቤታችሁ መጥቶ ራሱ ከእናንተ ጋር ቁጭ ብሎ ሲበሉ የሆነ ንግዝ በፍቅ ኮንፈርት የማይሰጠው ሰው ይላል አፍሯችሁ ማለት ነው። ከደፈራችሁ ደግሞ ምንድን ነው እንደዚህ ቤት ስርዓት የለም እንዴ? ምንድን ነው ምን አጠፋ? ምንድን ነው ወደ ጓዳ ሄዳ ትበላም እንዴ ይላል። ይሲ እንትኑ ነው ይሄ ትሬንዱ በቃ ዝቅ ዝቅ የማድረግ ምናምን አይነት እንትን ስላለው እሱ ነው ኪፕ አድርገን መቀጠል ያለብን ሁሉ ይመስለናል። ኖት ኔሰሰርሊ። ዛቻውን ተው ይላል። ዛቻ በቃል ሊገለጥ ይችላል፣ በግልምጫ ሊገለጥ ይችላል፣ በተለያየ መንገድ ሊገለጥ ይችላል። ዛቻ የግድ እንደው አፍ አውጥቶ እንትን ማድረግ ብቻ እንዳይመስላችሁ። እንደ ከአፍ የበለጠ አይን ያላቸው ሰዎች አሉ። ዛቻውን ትታችሁ ይላል። በእውነት በምንሰራበት ቦታ ከስራችን ያሉ ሰዎች እንዴት ይመለከቱናል? በጣም ቁጡ እንደሆነ ነው የሚያውቁት? በሆነ ባልሆነ በጣም በቃ ረባሽ እንደሆነ ነው የሚያውቁን? ወይንስ በትህትና በትዕግስት ምን ሰማቸው ጆሮ ምን ሰጣቸው? ምንድን ነው የሆንከው? ምንድን ነው የሆንሽው? ለምንድን ነው ይሄን ያልሰራኸው ብለን ስንጠይቃቸው፣ ማለት ይሄንን አቢዩዝ የሚያደርጉ ሰዎች የሉም ብያልኳቸው አይደለም። የእናንተን ትህትና፣ የእናንተን አክብሮት፣ የእናንተን ቦታ መስጠት በጣም ደግሞ የሚጫወቱበትም ሰዎች አሉ። ይህን አውቃለሁ። አሁን እንደ ጌቶች የሚለው ነው የሚያሰሪዎችን ድርሻ ስለተመለከትን እንጂ ዛሬ ሰራተኛ በሚባለው አቅጣጫ ደግሞ ብዙ ጥፋትና ብዙ ችግርም አለ። እንዴ ይሄ ስልክ ያላመጣው ጣጣ አለ እንዴ? እንዴ 2 ሰዓት የሚይዙ አሉ ስልክ። እኛ ተቀጥረን በመንግስት መስሪያ ቤት የምንሰራ ሰዎች እኮ 2 ሰዓት ስልክ ልንይዝ አንችልም። አለቃችን አይለቀንም። እንዲህ ስራ ነው የመጣው ስልክ ልታወራ ነው የመጣው ይለናል። ቤታችን ውስጥ ግን እንደዚህ የሚያደርጉ ሰራተኞች እንዳሉ አውቃለሁኝ። ዝም ብዬ እንደው ያሰሪን ድርሻ እንትን ለማድረግ ብቻ የቆምኩ እንዳይመስላችሁ፣ አውቃለሁ ብዙ ነገር እንዳለ። ዛሬ እኔ እንደውም በደላላ ሰው ተግሏላ የሚለው ተረት እንደዚህ ዘመን የሰራበት ጊዜ አይኖ ደላላ እንደማያስቀምጣቸው ብዙ ስልክ የሚያወሩት ከደላላ ጋር ነው አውቃለሁኝ። ቆንጆ የተሻለ ቤት አግኝቼልሻለሁ፣ ገና እኮ 2 ወር ነው። ከዛ ገንዘብ ያጓጓታል። እሄዳለሁ ትላለች። ምን ሆንሽ? እስቲ ይጨመርልሽ። ምንድን ሆንሽ? ምንድን ስቃይ። ግን በጣም ቶሎ የቤት ሞግዚት ወይም የቤት ሰራተኛ መቀየር ሁልጊዜ ችግሩ እነሱ ጋር ነው ብዬ ብቻ ግን አልደመድምም። አሰሪም ጋር የሚሆንበት አጋጣሚ አለ። ቅድም እንዳልኳቸው ሂጃም ሊሆን ይችላል። በደላላ በኩል ነው ውጪ ነው ውጪም ሊሆን ይችላል። የማይቀመጡበት ምክንያት ማለት ነው። እና በእነሱም በኩል ብዙ ተንኮል፣ ብዙ አለማስተዋል እንዳለ አውቃለሁኝ። ግን ዞሮ የምንመለከተው ጌቶች ሆይ፣ አሰሪዎች ሆይ የሚለውን ስለሆነ ዛሬ ዛቻውን ትታችሁ እንዲሁ አድርጉላቸው እንዴት ያድርጉላቸው ለክ ሰራተኞች ላሰሪዎቻቸው በደስታ በበጎ ፈቃድ ደስ ይያላችሁ ለጌታ እንደምትገዙ ያሰባችሁ ተገዙላቸው እንደተባሉት አሰሪዎችንም እንደነብራቸው ለክ እናንተም ጌታ እናንተን ትሪት እንደሚያደርጋችሁ አንድ ቀን ደግሞ የሁላችሁ ጌታ ለሁሉ ፊት ሳያደላ ለሁሉ አጋውን እንደሚከፍል ደግሞ ያሰባችሁ ለክ እንደዚሁ አድርጉላቸው ነው የሚለው እዚህ ጋር የነ የፊልሞናንና የአናሲሞስን ታሪክ ማሰብ እንችላለን አንድ ምራፍ ካላችሁ አዲስ ኪዳን መጻፎች መካከለ አንዱ ፊልሞና ነው ታቃላችሁ ከዚህ 1 3 4 ገጽ ምናምን ወይ እናልባ ከዛ በላይ ትንሽ ወደ ብትገልጡ የፊልሞና መልእክት አለ የፊልሞና መልእክት ላይ ምንድነው የሚለው ለፊልሞና ጳውሎስ አናሲሞስ ቢባል አንድ ባሪያ ነበረው ጥፋት አጥፍቷል አናሲሞስ በዛ ጥፋት ይሁን ወይ በሌላ ጥፋት እስር ቤት ገብቷል እስር ቤት ማንን ያገኘዋል ሐዋርያው ጳውሎስን ያገኘዋል ከዛ እስር ቤት ያው ጳውሎስ ቢታሰርም ባይታሰርም ወንጌል አይታሰርም አይደለ ፕሪንሲፕሉ ስለዚህ እሱ በስጋ ቢታሰርም ወንጌል ስለማይታሰር እስር ቤት ይመሰክራል ሲመሰክር በዚህ ወንጌል ከነካቸውና በወንጌል እውነት እንዲድኑ እግዚአብሔር እድል ከሰጣቸው መካከለ አንዱ አናሲሞስ ነበር ስለዚህ አናሲሞስ በዛ ተቀየረ ተለወጠ አየው እንግዲህ የፍርድ ጊዜውን ጨረሰ መሰለኝ ሲወጣ ለአለቃው ወይም ለጌታው ለፊልሞና መልእክት ይጽፍለታል ፊልሞና አቃለውኛ አንተ በጣም ጥሩ ሰው እንደሆንክ የፍቅር ሰው እንደሆንክ ይሄንን ልጅ ይወልህ ያንተ ባሪያ እንደሆነ ሰማሁኝ ነገረኝ ምንም ቢያጠፋ ምንም ቢያደርግ ፕሊስ በኔ ቁጠረው አሁን እንደ ባሪያ ሳይሆን እንደ ወንድም ተቀበለው ብሎ ነው መልእክት የሚጽፍለት ተመልከቱ ይሄ ሰው ባሪያው ነው ያ ጌታው ነው ግን አሁን ሁለቱም በጌታ ስለሆኑ የግድ እንደ ድሮ እንደ ባሪያ ልትቆጥሩ አይገባህም አንተ አሁን አንደኛ በጌታ ወንድም ነው አይ ኖ በስጋ ባሪያ መሆን ይችላል አሁንም ተመልሶ አንተ አለቃን አሰሪ ነህ እሱ አንተ ሰራተኛ መሆን ይችላል ግን ከዚህም አልፈ ግን አንድ ነገር እንድታስብ ለምንሃለሁ ይላል ያንንም እንደው የሐዋርያነቴ ስልጣን ተጠቅሜ ገዝቻለሁ ምናምንም አይደለም በውዴታ እንድታደርገው ይላል በጣም በትልቅ ጥንቃቄ ነው የሚጽፍለት ራሱ በግድ ሳይሆን ወደህ እንደው ደስ ብሎ አምነህበት እንድታረገው ነው የምፈልገው ባክ ይላል የልመና ያክል ነው የሚያቀርብለት ይሄንን መብትህ ቢሆንም እንኳን ለምሳሌ ከዚህ በፊት ካንተ ዘርፎ ከነበረ ክፈለኝ ማለት ትችላለ ብዙ ነገር ማድረግ ትችላለ ግን በጌታ አይደለ እንዴ አንተ ነው የሚለው አንተ ቤት ውስጥ ህብረት አለች አይደል ፊልሞና ቤት ውስጥ ህብረት አለች ቤት ውስጥ ህብረት አለች አይደል እሷን ተመራ አይደል እንዴ ተሰብስባችሁ ትጸልዩ አይደል ከቅዱሳን ጋር በቃ ይቀላቀል ይሄ አሁን ከስር ቤት የተፈታው ልጅ ይቀላቀል እንደ ወንድም ቁጠረው እንደ ወንድም ተመልከተው ይላል ስለዚህ ይሄ ያሰሪና የሰራተኛን ነገር በተመለከተ መጽሐፍ ቅዱስ ድፍን አይደለም ወይንም በቃ ዝም ያለ አይደለም እንደ መሰላችሁ ኑሩ የሚል አይነት አይደለም እንደዚህ ነው መኖር ያለባችሁ ያለ ሲመክር እንመለከታለን ስለዚህ ሁለቱንም ወገን ኃላፊነት ነው የሚናገረው ለማለት ነው ዛቻውን ትታችሁ እንዲሁ አድርጉላቸው ከዛ በእነሱና በእናንተ ላይ የሚገዛው ጌታ ይላል አሁን ደስ የሚለው ነገር ለጊዜው በስጋ ጌቶቻችሁ ናችሁ ትገዛቸዋላችሁ ይሄ ነገር ግን ያበቃና የሁላችሁም ጌታ በእናንተም በእነሱም ላይ የሚገዛ ለጊዜው ነው እንጂ አሁን የምትገዟቸው ይሄ መግዛት ያቆማል ስለዚህ በሁለታችሁም ላይ የሚገዛ ጌታ ስላለ እሱን እወቁ ወይም እሱን አስቡ ነው እሱ ግን ምን በሁለቱ ላይ የሚገዛ ጌታ ምን በሰማይ እንዳለ ይላል በዚህ የምንሆናቸው በርስ በርስ ግንኙነታችን በትዳር ጓደኛ መካከል በልጅና በወላጅ መካከል በአሰሪና ሰራተኛ መካከል የምንሆነው ነገር ሁሉ በሰማይ ያለው ጌታ የሚመራው ወይንም የሚመለከተው ወይንም ሪዋርድ የሚሰጠው እንደሆነ ስናስብ ወይንም ስናቅ ወይንም እንዲህ አይነት ኮንቪክሽን ሲኖረን የለተለት እንቅስቃሴያችንና ለመምዳችን በጣም ነው እየተቀየረ የሚመጣው አሁን ለምሳሌ ታውቃላችሁና ነው እንግዲህ እዚህም ክፍል መጨረሻ በሰማይ እንዳለ ለሰው ፊትም እንዳያደላ ታውቃላችሁና አንድ አሰሪ በስሩ ያለውን ሰራተኛ የሚመለከትበትን አይን የሚቃኘው ለሰው ፊት ሳያደላ ሁሉን የሚገዛ ወይንም ሁሉን የሚመለከት ጌታ እንዳለ ሲያስብ ይሄ ዕውቀት እምነት ይሆንለታል እንድ በዚህ እምነት ይኖራል አማኝ ማለት እኮ አማኝ ማለት ኢየሱስ ለኃጢአቱ እንደሞተ የሚያምን ብቻ እኮ አይደለም አማኝ ማለት ይሄንንም የሚያምን ማለት ነው ግልጽ ነው ሐሳቡ? አው አሁን እኛ አማኝ የሚባለውን ስናስብ እኔ አጥያተኛ ነኝ ኢየሱስ ስለኔ ሞቷል በሷም ናለ ዘላለም ሕይወት አገኛለሁ ይሄ ብቻ አይደለም አማኝ ማለት ሸርፎ እግዚአብሔርን ቃል የሚያምን ሳይሆን አማኝ ማለት የእግዚአብሔር መንፈስ ያለበት መጽሐፍ ቅዱስ ውስጥ ያለ ቃል እስከሆነ ድረስ አምነዋለሁ የሚል ማለት ነው። እዚህ እምነት ኤክሰርሳይዝ የሚደረገው ቤት ውስጥም በዚህ መንገድ ነው ማለት ነው። ታውቃላችሁና ማለት ሰው ያወቀውን ነው የሚያምነው አይደል? እውቀት ነው እኮ የምናምነው ነገር እውቀት ነው። እውነትን ታውቃላችሁ ነው የሚለው። ያ እውነት አርነት ያወጣቸው ወይም ነጻ ያወጣቸው። ስለዚህ ቤት ውስጥ ያለ ወይንም ስራ ቦታ ያለ የአማኝ አሰሪና ሰራተኛ የህይወት ምልልስ እንደዚህ ነው ሲለን መጽሐፍ ቅዱስ አይ እኔ እናቴ ቤት ያደግኩት እንደዚህ አይደለም ልንል አንችልም። አማኝ ነና እኛ አማኞች ነን። አማኝ ማለት ስራ ቦታውም ላይ አማኝ ነው፣ መኖሪያ ቤት ውስጥ አማኝ ነው፣ ከትዳር ጓደኛው ጋር አማኝ ነው፣ ጸሎት ቤት አካባቢ ካሉ ቅዱሳን ጋር ሲገናኝ አማኝ ነው እንጂ የሆነ ቦታ አማኝ የሆነ ቦታ አያቱ ባስተዳደሩበት መንገድ ቤቱን የሚያስተዳድር ወይንም የሰፈር ሰው በሚመራበት መንገድ ቤቱን የሚመራ ማለት አይደለም። ምንኛ ቤት አይደለን ሌላውን ቤት እንደዚህ አይደለም እንዴ ልንል አይገባንም። እኛ አማኞች ነና አማኝ የእግዚአብሔር ቃል በየትኛውም በኩል የተጻፈ ይሁን የትኛውም ክፍል ላይ ይሁን ይሄንንማ ማመን አለብኝ ብሎ ቁጭ ብሎ ክሪቲካሊ አስቦ ህይወቱን የሚመራ ማለት ነው። ስለዚህ የሚገዛ አለ፣ ሁሉን የሚመለከት አለ፣ ያውም ሳያዳላ ይላል። ለሰው ፊትም እንዳያደላ ታውቃላችሁና። ይሄ ለሰው ፊት ማድላት የሚለው ያው ሰው ፊትን ያያል ነው አይደል? ፊትን አይተን እናደላለን። አሁን ሳሙኤል እግዚአብሔር በሳኦል በጣም አዘነና ሳሙኤል ሲያለቅስ አታልቅሳለሁ፣ ለምን ታለቅሳለህ? ለምን አላለቅስም? ይሄ ሰውዬ እኮ አስቸገራል። አይ አታልቅስ እሱን ትቼው አንቄዋለሁ፣ እኔ ሌላ ሰው ቀባለሁ አለው። እቀባለሁ ሌላ? አዎ። እሺ እሺ አለ። በል ሂድ እስቲ እሴ ቤት ሂድ፣ የምቀባው ሰው አለ አለ። እሴ ቤት እሺ ሄደ። ደረሰ። ልጆች የት አሉ አለው? አሉ። እግዚአብሔር ከአንተ ቤት ውስጥ አንድ ልጅ ሊቀባ ነው ንጉሥ አድርጎ በሳኦል ፋንታ። ኧረ እባክህ። አዎ እሺ እስቲ አምጣቸው ሲባል ኤልያብን ሲያው እንትን እንደዚህ የኔ ቢጤ ነገር ነው መሰለኝ ዲሳ ይሄ ነው አለ። በቃ አያችሁ ሰው ፊትን ያል ይሄ ነው ሲል እግዚአብሔር ይሄን አልመረጥኩትም አለ። ሌላ ሁለተኛ አለ ተባለ። ሁለተኛ ይሄ ነው አለና ሊቀባ አለ። ይሄ አይደለም አለ። ፊትን ሰው ፊትን አይቶ ያደላል። ከዚህ በፊት ነግሬያችሁ ሊሆን ይችላል፣ ብዙ አትመኑት ራሳችሁን። እኛ በጣም ጎደኛ ፍጥረቶች ነን። ፊት ዝም አናቆም እኮ ሰው ፊት አይተን ሲደብር ይላል ውስጣችን። ፊት አይተን ዝም ብለን እንዲህ አይተን ደግሞ ሌላ ቀን ደግሞ ወይኔ እንዴ ደስ ትላለች። አታቋትም እኮ ፊት አይተን ማለት ነው። ፊት አይተን እዚህ እንትን ነው። ይሄ በጣም አታላይ ነው። ጌታ ግን እንደኛ አይነት አይደለም ነው የሚለው። በፍጹም እዚህ ውስጥ የለበትም ጌታ። ለሰው ፊት ምን አያረግም አያደላም ይላል። እኛ ለሰው ፊት እናደላለን። ፌቨር ማድረግ የፈለግነውን ሰው ላይ እናወጣዋለን። ቁልቁል ደግሞ ልንቀብር የፈለግነውን ሰው ደግሞ ማን መልሶን ቁልቁል እንትን እናደርገዋል። ግን ሰዎችን በስራችን እግዚአብሔር ሲሰጠን ከስራችን ሲያደርግልን ቁልቁል እንዳናደርጋቸው የሚያደርገን ወይንም እንዳንዝትባቸው ወይም እንዳናስፈራራቸው ወይም አቢዩዝ እንዳናደርጋቸው በዘራቸው በኩል አድርገን፣ በጾታቸው በኩል አድርገን፣ በኢኮኖሚ አቅማቸው በኩል አድርገን ብቻ ባገኘናት ቀዳዳ ተሽሎክሎከን ገብተን እንዳንደቁሳቸው ምንድን ነው የሚከለክለን ካላችሁኝ፣ ለሰው ፊት ሳያደላ ሁሉን የሚገዛ ደግሞ ለሁሉ ብድራትን የሚከፍል ጌታ በሰማይ እንዳለ ማወቅና ማመን ነው ከዚህ ጉድ የሚያተርፈን። ከዛቸውም ከማንጓጠጡም ይዚ ከማለትም የሚያተርፈን ይሄ እውቀት ወይም ይሄ መረዳት ነው የሚለው ጳውሎስ። በእነሱና በእናንተ ላይ የሚገዛው ጌታ በሰማይ እንዳለ ለሰው ፊትም እንዳያደላ ታውቃላችሁና። እውቀት ነው የሚያተርፋችሁ። እውቀት አይደለ ቤት የሚበጠብጠው? የትኛው እውቀት? ከካልቸራችን የሰበሰብ ነው የማይረባ እውቀት። ካልቸራችን ውስጥ ጥሩ ነገር የለም እያልኳቸው አይደለም፣ ግን አንዳንድ ትራሽ የማይረቡ እውቀቶች አሉ። መዘዝ አድርገን አምጥተን አፕላይ ለናረክ ስንሞክር ቤቱ ባንድ እግሩ ይቆማል። ደሞ ከዛ ደሞ ከሰው ቤትም ደሞ ከሆነም ከሆነም የሰበሰብ ነው። ለኛ የስልጣን ምንጭ ሁሉ ጊዜ በህይወታችን ላይ መጨረሻ ባለ ስልጣን ይሄ መጽሐፍ ነው። አሜን። አማኝ የተባልነው እዚህ መጽሐፍ ውስጥ ያለውን አምነን ነው። እዚህ መጽሐፍ ውስጥ ደግሞ አንድ ነገር ብቻ አይደለም ያለው። እዚህ መጽሐፍ ውስጥ ስለ ባልና ስለ ሚስት ብቻ አይደለም ያለው። ስለ ልጅና ስለ ወላጅ ብቻ አይደለም። ስለ አሰሪና ስለ ሰራተኛም አለ እዚህ መጽሐፍ ውስጥና እንግዲህ በህይወት ዘመናችን አሰሪም ሰራተኛም ሆነን ነውና እድሜያችንን የምንገፋው። በሁለቱም አቅጣጫ በመካከላችን ጌታ እንዳለ በእኛና በእነሱ መካከል በአሰሪዎቻችንም ይሁኑ በመናሰራቸው መካከል ጌታ እንዳለ ለሰው ፊት ሳያደላ ሁሉን ለሁሉ ዋጋ የሚከፍል ጌታ እንዳለ በማሰብ ነው መኖር ያለብን ነው የሚለው። ዞሮ ዞሮ የኃይል ምንጫችን አሁንም ጌታ ነው። ምናልባት ቅድም ሮቢ እንደተናገረው በሚቀጥለው ሳምንት የውይይት ጊዜ ነው የሚኖረን ከኤፌሶን ምዕራፍ 5 ቁጥር 21 ጀምሮ አይደለም እንቀጥለው ዲስከሽናችንን። ከሱ ጀምሮ ስንወያይ የሚነሱ ሐሳቦች ይኖራሉ። ከዛ ደግሞ እንደገና ያው በአምልኮ በዝማሬ በጸሎት በጌታ ፊት ደግሞ እናሳልፋለን። ዞሮ ዞሮ ግን የኃይል ምንጫችን ያዳነን ጌታ ነው። ምንጭ የምንቀዳው ማለት ነው። በቃ ከሱ ነው። ከሱ ጋር ያለን እሱን የተረዳንበት ነገር ነው ሪፍሌክት የሚደረገው ቤታችን ውስጥ ስራ ቦታ። ከዚህ ውጪ ሌላ ኃይል የለንም። ምናልባት ኤፌሶን ምዕራፍ 6 ቁጥር 10 ስንጀምር ራሱ ሲጀምር እንግዲህ በጌታና በኃይሉ ችሎት ይበረታችሁ ነው ያያችሁ። የኃይል ምንጫችን ጌታ ና ይሄን የሚባለውን ህይወት እንዲሁ በዋዛ አትችሉት። መንፈሳዊ ውጊያ የሚባል ነገር አለ ነው የሚለን። እንግዲህ ተዘጋጁ ወደ ክትክት ለመግባት ማለት ነው። ከምዕራፍ 6 ቁጥር 10 ጀምሮ ነው ክትክት ነው ብለው እሱ ወጋይ ለየለት ክትክት እኮ ማለት እኮ ነውና መንፈሳዊ ዓለም የሚባል አለ። ስለዚህ በዛ ጦርነት ውስጥ ልንገባ ነው እየተዘጋጀን ያለነውና እንደሱና አስብ እንጸልይና ጌታና መስክነን እንጨርሳለን። እኔ እንዳቅሜ አሰሪ በሆንኩበት ስፍራ ላይ ወነት እኔ ይችላል አሁን በትህትና ምሳሌ በመሆን የኔም የማሰራቸውም ሰዎች ጌታ በሰማይ እንዳለ ደሞ ፊትን ሳያደላ ለሁሉ ለሰሩት በጎ ነገር ሁሉ ብድራትን ሊከፍል ያለ ጌታ እንዳለ ያሰብኩ እንደዚህ መኖር ይችላል ካሰሪዎችና ከማሰራቸው ጋር ይያልን ንጸልያው ጌታ ይረዳናል። ይሄ እግዚአብሔር ያበጀው ኦርደር ከመጣሱ የተነሳ ብዙ ግፎች ብዙ ወንጀሎች በአለም ላይ አሉ። እነሱን ለመከላከል ያልተፈጠሩ መስራ ቤቶች የሉም። ፍትህ እየተጓደለ ብዙ ግፍ እየደረሰ እንዳለ የሚያዩ የተለያዩ በጎ ሰዎች ያንን ለመቅረፍ በብዙ መንገድ ይሞክራሉ። ብዙ ተቋማት ይቋቋማሉ። ሰው ሰውን አቢዩስ ያደርጋው ለምን ብለው ያንን ለመከላከል የሚለፉ ብዙ ድርጅቶች እንዳሉ ታውቃላችሁ። ግን እግዚአብሔር ቃል በቃ በግልጽ ቁጭ አርጎታል ያስቀምጣዋል። ይገርመኛል። መስዋዕትነት የሚከፍል ሰው በቃ በረከት ነው ለምድር፣ በረከት ነው ለቤቱ፣ በረከት ነው ለመስራ ቤቱ። ሃሌሉያ። ጌታ ትረዳናለህ አንተ። አረ ይሄ በሰው አይቻለም ጌታ ሆይ፣ በስጋ አይቻለም አይቻለም። አንተ ግን ትረዳናለህ። ብዙ መፍትሄ ለማምጣት የሚደከሙ የሚለፉ ብዙ ነገሮች አሉ። እንደ ጌታ የሚያስችል ግን የለም። ጌታ ነው የሚያድነው። ዝብርቅርቅ ካለ ኑሮ ቤት ስራ ቦታ የሚያተርፍ ጌታ ነው። ስሙ ተጠርቶ ይዳናል። ስሙ ተጠርቶ ይመለጣል። ብዙ የዛቱ ሰዎች ነበሩ መጽሐፍ ቅዱስ ውስጥ በተለያዩ የእግዚአብሔር ባሪያዎች ላይ ስሙን ጠርተው አመለጡ፣ ስሙን ጠርተው ዳኑ። ብዙ የጌታ ባሪያዎች። ስለዚህ ዛሬም እንደዛ ነው የምንለው በጌታ ፊት
እግዚአብሔር አምላክ እናከብራለን። መልካም ይሁን ጌታ እናመሰግናለን። ማምለጥ ማለት ለክ እንደዚህ ነው። በቃ የህይወት ለውጥ ነው ማምለጥ። ከነበርንበት አንኖር ከነበረን አስተሳሰብ ያመለጠ ነው ለእግዚአብሔር እንጠጋው ሌሎቹ ነገሮች አልፈን ማለት ነው እስቲ ሄ ሰዓት ምን ወስደበት ሰዓት ይሆንልን በብዙ ነገሮች እግዚአብሔር ሲናገረን ነበር በእነዚህ ሳምንታቶች በእነዚህ ወራቶች በሙሉ ማለት ነው እንዴት መኖር እንዳለብን በቤተሰብ ማከ እንዴት መኖር እንዳለብን በትዳር ውስጥ እንዴት መኖር እንዳለብን ከልጆች ጋር እንዴት መኖር እንዳለብን በቤታችን ውስጥ ከሚያገለግሉን ከመንሰራቸው ሰዎች ጋር እንዴት መኖር እንዳለብን በመስራ ቤት ውስጥ ሰራተኛም ሆነን ተቀጥረንም ቢሆን አሰሪዎች ሆነን አስተዳዳሪዎችም ሆነን ቢሆን እንዴት መኖር እንዳለብን እግዚአብሔር ተናግሮናል ይሄንን እስቲ በውሳኔ ምን እንደመደበበት ሰዓት እንደሆነ ልንጠይቃቸዋለሁ በእግዚአብሔር ፊት እንዴት ነው ምንመላለሰው እንዴት ነው ምናስተዳደረው በመስራ ቤታችን ውስጥ እንዴት ነው ምንሰራው ካሮጌው አስተሳሰብ ውስጥ ማምለጥ ይሆነልን አሮጌው ሰው ነው ሁሉ ጊዜ የሚያስቸግረን ግን ከዛ ውስጥ ያመለጠን ወደ እግዚአብሔር ምንጠጋበት ይሆን የእግዚአብሔር ስም ደግሞ የጸና ግንብ ነው እሱን ስም ስንጠራ እናመልጣለን እናከብራለን እግዚአብሔር አምላክ እናመሰግናለን አሁንም እግዚአብሔር አምላክ ሆይ መወሰን እንዲሆን በኢየሱስ ክርስቶስ ስም ጸለይኩኝ ጌታ ሆይ በትዳሩ ስላለን እግዚአብሔር አባት ሆይ እንዴት አድርገን የትዳር በትዳሩስ የሰጠንን ሰው እንዴት አድርገን መያዝ እንዳለብን ተናግረህናል እግዚአብሔር አምላክ ያንን ለመኖር ምን ወስንበት እንዲሆንልን እኛ ስንወስን እግዚአብሔር አባት ሆይ መንፈስ ቅዱስ በጀርባ ደግሞ እንደሚያገዘን እናውቃለን በውስጣችን ሆኖ እግዚአብሔር አምላክ እንደሚያበረታ እናውቃለን ግን እንደተናገርከን ለመኖር ግን እግዚአብሔር አባት ሆይ ምን ወስን እንድንሆን ለምንሃለን አሁን እግዚአብሔር አምላክ የሚያስወስነው ያ የመንፈስ ጸጋ በእኛ ማከል እንዲመጣ በኢየሱስ ክርስቶስ ስም ጸልየን ልባችን ያንን ለማድረግ እንዲቆርጥ ልባችን ያንን ለማድረግ እንዲጨክን እግዚአብሔር አምላክ እንጸልያለን በኢየሱስ ክርስቶስ ስም ክርስቶስ እንደወደደ እንደሚል እግዚአብሔር አባት ሆይ ቤተክርስቲያን እንደምትገዛ እንደሚል ጌታ ሆይ ልክ እንደዛ ለመኖር እንድንወስን እግዚአብሔር ሆይ እኛ ስንወስን በእኛ አቅም እንደማንችል እናውቃለን ግን ያንተ መንፈስ ደግሞ ያገዘናል እግዚአብሔር ሆይ በቤተሰብ ውስጥ እንዴት መኖር እንዳለብን ፈውስን እንድታደርግ እግዚአብሔር አምላክ ሆይ ምናልባት እግዚአብሔር አምላክ ሆይ በወላጆችና በልጆች ማከል ያለ ህብረት የተሰበረባቸው ሰዎች ካሉ በዛው ውስጥ እግዚአብሔር አምላክ ፈውስን እንድታደርግ ቋንቋችን እንድታስተካክል አመለካከታችንን በዛው ውስጥ እግዚአብሔር አምላክ ሆይ እንድትፈውስ በኢየሱስ ስም እንጸልያለን ጌታ ሆይ እጅህ እንድትመጣ በኢየሱስ ክርስቶስ ስም ጸልየን ለኛም ጸጋ እንድትሰጥ ቤት ውስጥም እግዚአብሔር አምላክ ሆይ ጸጋ እንድታፈስ በኢየሱስ ስም እንጸልያለን የሚፈውስ ዘይትህ እንዲንጠባጠብ በዛው ቦታ እንዲፈስ በዛው ቦታ ለኢየሱስ ስም እንጸልያለን እግዚአብሔር ሆይ ጌታ ሆይ የምንሰራበት ልብ ሁሉ እንዲፈታ እግዚአብሔር ሆይ እንዴት አድርገን መገዛት እንዳለብን እንድናውቅ ለአንተ እንደሆነ እያወቅን እንድንሰራ በኢየሱስ ስም እንጸልያለን የልብ ሞቲቬሽናችን ሁሉ እንዲስተካከል ጌታ እግዚአብሔር አባት መነሳሳታችን ምንን ያሰበ እንደምናደርግ እንድናውቅ እግዚአብሔር ሆይ ለጌታ እንደምትገዙ እንደሚል እግዚአብሔር ሆይ እኛ እንደምንገዛ ሁሉ እግዚአብሔር አባት ሆይ በእኛም ደግሞ የሚገዙ ሰዎችን ምናስተዳድራቸው ሰዎች እግዚአብሔር አምላክ አንተ በመፍራት እንድናስተዳድርዳን መጻፍ ቅዱስ እናገር የጠበብ መጀመሪያ እግዚአብሔርን መፍራት ነው ብሎ ይናገራል ይሄ ክፍል የደመደመበት መንገድ በጣም ደስ የሚለው በሁሉ ላይ ፊት አይቶ ሳያደላ የሚፈርድ እግዚአብሔር እንዳላውቃችሁ እግዚአብሔርን መፍራት እስካሁን ድረስ ለተማርናችሁ ሁሉ ይሄ ቃል መጀመሪያ ላይ ጀመረበት ያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ብሎ ከሚናገሩ ጋር አንድ ላይ የሚገጥም ነው እግዚአብሔርን መፍራትን እግዚአብሔር ይስጠን በመናስተዳድራቸው ሰዎች በቤታችን ውስጥ ለሚሰሩ ሰዎች ለሚያገለግሉ ሰዎች እግዚአብሔርን በመፍራት እንድናደርገው እግዚአብሔር ይርዳን እግዚአብሔር አምላካችን ሆይ እናመሰግናለን መልካምነት ሁሉ ስለበዛልን ተመስገን ይሄንን ቃል እግዚአብሔር ሆይ በልባችን ውስጥ አንተ ሸሽገልን በመውጣት በመግባታችን ሁሉ እንድናስበው አንተ እርዳን እግዚአብሔር ሆይ አብሮን ከሚሰሩ ሰዎች ጋር ከሚያገለግሉ ሰዎች ጋር ሁሉ እንዴት ማድረግ እንዳለብን የሚያሳስበን እንዲሆን በኢየሱስ ክርስቶስ ስም እንጸልያለን ጌታ ሆይ ቃልህ በመንፈስህ እግዚአብሔር አምላክ ሆይ ለተለተ በልባችን ውስጥ ይደር እናከብራለን እግዚአብሔር አምላካችን እናመሰግናለን ስምህ ይክበር በጌታ በኢየሱስ ክርስቶስ ስም ጸልየን